ሰላም ጤና ስጥልኝ እንደምን አመሻችሁ ካሜራ ድምጽ ዋሽንግተን ዲሲ የአርብ መስከረም 21 2014 ዓ.ም የጋቢና ቪ የሬዲዮ ቴሌቪዥን መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም በሬዲዮ ቴሌቪዥን ዝግጅታችንን የሚያስተናግዱልን የስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ እናመሻለን። ለዕለቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ከቱ በርባደም ትድርት ድርት
አሁን የኦሮሞ ባህል አልባሳት በወጣቶች ዘንድ እጅግ ተፈላጊ ሆኗል።
በኦሮሞ ባህል ውስጥ ትልቅ ክብር ቦታ የሚሰጠው የምስጋና ክብረ በዓል እሬቻን ምክንያት በማድረግ በኦሮሞ ባህል ማዕከል እየተካሄደ ስለሚገኘው የእሬቻ ባዛር ዝግጅት አለን። በሌላ በኩል ግጭትና ጦርነት በተለያዩ ስፍራዎች ባየለባት ኢትዮጵያ ውስጥ ሰላም ዛሬም ድረስ በወጣቶች ዘንድ አንገብጋቢ ሆኗል።
ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነጭ ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላቱ የሚከሰተው በጣም መጥፎ ነገሮች አሉ። እውነታው ግን ያ አይደለም።
ቁጭ ብለህ ማየት አትችልም። ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብህ።
በመቶ ኪሎ ሜትሮች የሚለካ ጎዳናን በማቆራረጥ ከአጋሮቻቸው ጋር በመሆን ስለ ሰላም የሰበኩ የሰላም ተጓዦች ናቸው የምሽቱ እንግዶቻችን አድርገናቸዋል። ሙዚቃና ሌላም ዘገባ ይኖረናል። አብራችሁን እንድታመሹ በአክብሮት እየጋበዝን አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል።
ተቃውሞውን አስተምታለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ሀገራቸው የኢትዮጵያን ውሳኔ በጥብቅ እንደምትቃወም በወሱበት የትዊተር መልእክታቸው ላይ የተባበሩት መንግስታት ድርጅት ባለስልጣናት ለሰብአዊ ድጋፍ ስራዎች ቁልፍ ሚና እንዳላቸው ጠቅሰዋል። ኢትዮጵያ ውሳኔዋን የማትቀለብስ ከሆነ ከረር ያለ ምላሽ ከዩናይትድ ስቴትስ በኩል እንደሚከተልም አስጠንቅቀዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍና የድርጅቱ የሰብአዊ ጉዳዮች የኢትዮጵያ ቢሮዎች ኃላፊዎች፣ አንድ የሰብአዊ መብት ጉዳዮች ማስተባበሪያ ቢሮ አባል እንዲሁም አንድ የቡድን ኃላፊን ጨምሮ ሰባቱ የድርጅት ሰራተኞች በኢትዮጵያ የውስጥ ጉዳዮች ጣልቃ ገብተዋል በሚል መንግስት ተቀባይነት የሌላቸው ግለሰቦች ወይንም የፐርሶና ኖን ግራታ ውሳኔ ያወጣባቸው መሆኑን አመልክቷል። ውሳኔው ይፋ ከተደረገ በኋላ መደናገጣቸውን የገለጹት የተባበሩት መንግስታት ድርጅት ኃላፊ አንቶኒዮ ጉቴሬዥ በበኩላቸው በሀገሪቱ ያለው የድርጅቱ እንቅስቃሴ በቁልፍ መርሆች የሚመራ መሆኑን፣ የድርጅቱ ሰራተኞችም በተለያዩ የነፍስ አድን ስራዎች ውስጥ እንደተሰማሩ፣ በእነዚህ ሰራተኞችም ሙሉ እምነት እንዳላቸው አስታውቀዋል። የተዘረዘሩት የድርጅቱ ባለስልጣናት በሀገሪቱ ውስጥ ስራቸውን እንዲቀጥሉ ይደረግ ዘንድ ከኢትዮጵያ መንግስት ጋር ንግግር መጀመራቸውንም ጠቁመዋል። የዩናይትድ ስቴትስ መንግስት በግዳጅ ወደ ሀገራቸው የሚመለሱ ስደተኞችን በተመለከተ አዲስ መመሪያ ለባለስልጣናት እንዳሰራጨ ተሰምቷል። ከፕሬዚደንት ትራምፕ ከረር ያለ እርምጃ በተለየ መልኩ አዲሱ መመሪያ የሀገር ውስጥ የጸጥታ መስሪያ ቤት ባልደረቦች ማስረጃ የሌለው በህገ ወጥ መንገድ በሀገሪቱ ውስጥ እየኖረ ያለ ስደተኛን ወደ ሀገሩ መመለስ ይገባው እንደሆነ ለመወሰን ጉዳዩን በጠባቡ እንዲያጤኑት የሚያግዝ እንደሆነ ተነግረዋል። በዚህም መሰረት መመሪያው በዋነኝነት የሚያተኩረው በብሔራዊ ደህንነትና የህዝብ ደህንነት ላይ አደጋ በሚደቅኑ እንዲሁም በቅርቡ የሀገሪቱን ድንበር በተሻገሩት ላይ እንደሚሆንም ተነግረዋል። በዩናይትድ ስቴትስ ለብዙ ዓመታት የኖሩ በእድሜያቸው የገፉ ወይንም ህጻናት ከግዳጁ ምልሰት ሊድኑ እንደሚችሉ ተሰምተዋል። የቀደመ የጦር ሰራዊት አገልግሎት፣ የወንጀል ሰለባ መሆን አንድ ሰው ተገዶ ወደ ሀገሩ እንዳይመለስ ውሳኔ ማቅለያ ሊሆኑ እንደሚችሉ የተሰራጨው ደንብ ይጠቁማል። ደንቡ በ60 ቀናት ውስጥ በስራ ላይ ይውላል ተብሎ ይጠበቃል። ዩናይትድ ስቴትስ ውስጥ የሚኖሩ ማስረጃ የሌላቸው ሰዎች ቁጥር 11 ሚሊዮን መሆኑንና ከነዚህ መካከል መምህራን፣ የግብርና ሰራተኞችና የኮቪድ-19 መከላከል ውስጥ ተሳትፎ የነበራቸው እንደሚገኙበት ለሚመለከታቸው የመንግስት መስሪያ ቤቶች የተጻፈው ማስታወሻ ያሳያል። ማስታወሻው አክሎም እነዚህ ሁሉ ሰዎች ግን ወደ ሀገራቸው ለመመለስ አቅም እንደሚያንስ አልሸሸገም። ዘገባው የሮይተርስ ነው። የቀድሞው የፈረንሳይ ፕሬዚደንት ኒኮላስ ሳርኮዚ እንደ አውሮፓውያን አቆጣጠር በ2012 በተደረገው ምርጫ ዘመቻ ወቅት በፋይናንስ ማጭበርበር ጥፋተኛ ሆኖ ያገኛቸው በመሆኑ አንድ የፈረንሳይ ፍርድ ቤት የአንድ ዓመት እስራት ፈርዶባቸዋል። አቃቤ ሕግ ሳርኮዚ ተቀናቃኛቸው ፍራንሷ ሆላንድ ባሸነፉበት ምርጫ ወቅት በፈረንሳይ ሕግ በምርጫ ወቅት ከተፈቀደ የገንዘብ መጠን በላይ እጥፍ ገንዘብ አውጥተዋል ብሏል። ፈረንሳይን እንደ አውሮፓውያን አቆጣጠር ከ2007 እስከ 2014 የመሩት ሳርኮዚ ጥፋተኛ ለመሆናቸውን የገለጹ ሲሆን ጠበቃቸው ይግባኝ እንደሚጠይቁም አስታውቀዋል። ባለፈው መጋቢት ወር በሌላ የሙስና ወንጀል የተፈረደባቸው ሳርኮዚ በ3 ዓመት ጽኑ እስራትና የ2 ዓመት እግር ተፈርዶባቸው ጉዳያቸው በይግባኝ እየታየ መሆኑ ተመልክተዋል።
Gambino VOA.
ለዜናዎቹ ሀብታሙ ስዩምን አመሰግናለሁ። የጋቢና ቪ የአርብ ምሽት መስከረም 21 2014 ዓ.ም መሰናዶን ነው እያዳመጣችሁ እንዲሁም እየተመለከታችሁ ያላችሁት። የምሽቱ ተረኛ አስተናጋጅ ኤደን ገረመው ነኝ። አሁን ለዕለት ወደ ያዝናቸው ዘገባዎች እንለፍ። የያዝነው የመስከረም ወር እጅግ ብዙ መንፈሳዊ ባህሎችን የያዘ ነው። ከሰሞኑ ደግሞ የኢሬቻ ክብረ በዓል ይከበራል ነገና ተነጎዳ። ይህን ተከትሎ በአዲስ አበባ በኦሮሞ ባህል ማዕከል የኢሬቻ ባዛር እየተካሄደ ይገኛል። ዘጋቢያችን ፀሐይ ዳምጠው ተከታትላ ተከታዩን አድርሳናለች።
የኦሮሞ ባህል አልባሳት ምግብና ጌጣጌጦች ማምረት ላይ ተሰማሩ ወጣቶች ኢሬቻን በጉጉት እንደሚጣበቁት ይናገራሉ። ወይዘሮ ምስራ አብርሃም ከሐረር ከተማ ነው የመጡት። የኢሬቻ ንግድና ባዛር የባህል ልውውጥ የሚከናወንበት ዝግጅት እንደሆነ ይናገራሉ።
አንየማ ስራጓን ደሞ
እኔ አሁን ከዚህ ሲሄድ የሁሉንም የኦሮሚያ ዞኖች አልባሳትና ምርቶችን እየሄዳለሁ። ሌላ ጊዜ ሩቅ እጅ የምፈልገውን እዚሁ ነው ማገኘው። በጣም ደስ ይላል። የባህል ልብሱን ተደብቆ ከመዘጋጀት በአደባባይ ወደ ማስተዋወቅና ለገቢ ምንጭ መጠቀሚያነት ወደ ማዋል መሸጋገራቸውን ይናገራሉ።
ህዱ በርባደም ትዝርት ይደርግ።
አሁን የኦሮሞ ባህል አልባሳት በወጣቶች ዘንድ እጅግ ተፈላጊ ሆኗል፣ የገቢ ምንጭም ሆኗል። በዓለም አቀፍ ገበያም ተፈላጊነቱ ጨምሯል። የኦሮሞ ባህልና ሴቶችን በማስተዋወቅ የሚደረጉ ዝግጅቶች ወጣቶችን ተጠቃሚ ማድረጋቸውን የሚናገሩ ለገበያ ወደ ማዕከሉ ጎራ ያሉ ተሳታፊ ናቸው።
ኦሊያድ በሪሶ ባላሎኝ ከተለያዩ ቦታ ሪቆ ሲያገኙ የነበሩትና ሲያደንቁ በሚዲያ ሲያደንቁ የነበሩትን አንድ ቦታ ከዚሁ ከመዲናችን አግኝቶ ሊለብሱ በምንም ጊዜ ሊደምቁበት የሚችሉ አልባሳት የሚገኝ ከመሆኑ የተነሳ ይሄ ወጣቱ እዚህ መጥቶ ሁሉንም ያዘጋጃ ከመሆኑ ቱሪስቶችም የቱሪስትም መስህብ ከመሆኑ የተነሳ ከተማዋም ለወጣቶች ስራ እድል ከመፍጠሩ አንፃር እጅግ በጣም ጠቃሚ ነው ማለት ነው።
አቶ ብርሃኑ ቡጤ የኦሮሚያ ባህልና ቱሪዝም ምክትል ቢሮ ኃላፊና የባህል ልማት ዘርፍ ኃላፊ ናቸው። የኢሬቻ አመታዊ ክብረ በዓል የቱሪስት መስህብና የገቢ ምንጭ እንዲሆን ታቅዶ እየተሰራ እንደሚገኝ ተናግረዋል።
ይሄ ምዝገና ፕሮግራም ላይ የኦሮሞ ማህበረሰብ ብቻ ሳይሆን የኢሬቻውን በዓል ለመሳተፍ የሚፈልግ ተሳታፊ ሁሉ የኦሮሞ ባህል እሴትንና ወጉን ማወቅ መቻል አለበት። በባህሉ በእሴቱ እሱም አግይቶ መምጣት መቻል አለበትና በቀላሉ አንድ ቦታ በተዘጋጀው ፕሮግራም ዲባለ ፕሮግራም ላይ አክሰሱን አግኝቶ እንዲጠቀሙ ከማድረግ አንፃር ነው ታስቦ የተዘጋጀው። ወጣቱ የገበያ ትስስር አግኝቶ በዚህ ስራ ዘርፍ የተሰማሩት ባለሙያዎቻችን ገበያ አግኝቶ እንዲበረታቱና የገበያ ምንጭ እንዲሆን ከመፈለግ አንፃር ነው እዚህ ፕሮግራሙ እንዲደረግ የተፈለገው።
የኦሮሞ ህዝብ ከሌሎች ኢትዮጵያውያን ወንድም እህቶቹ ጋር በመሆን በጉጉት የሚጠብቀው የኢሬቻ ክብረ በዓል ባህልን ከማስተዋወቅ ጎን ለጎን ኢትዮጵያ ያላትን ባህላዊ እሴቶች ለዓለም ህዝብ ለማስተዋወቅ ጉልህ ሚና አለው ያሉት አቶ ብርሃኑ፣ ይህ የምዝጋና ቀን ይዞት የሚመጣውን አጋጣሚ ወጣቶች ወደ ገቢ ምንጭ መቀየር አለባቸው ሲሉ መክረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ግጭትና ጦርነት ባየለባት ኢትዮጵያ ውስጥ ሰላም ዛሬም ድረስ የወጣቶች አንገብጋቢ ችግር ሆኗል። ይህን የተረዱ ወጣቶች ለሀገሪቱ ሰላምና መረጋጋት ይበጃሉ ያሏቸውን የራሳቸውን በጎ ተግባራትና አስተማሪ መርሃ ግብሮችን እያሰናዱ ይገኛሉ። ከነዚህ መካከል ለአብነት ልናነሳቸው ከምንችላቸው ወጣቶች ጋር ዛሬ ዘለግ ያለ ውይይት እናደርጋለን። በኢትዮጵያ የተለያዩ ስፍራዎች በእግርና በመኪና በመዞር በመቶዎች ኪሎ ሜትሮች የሚለካ ጎዳናዎችን በማቆራረጥ ከአጋሮቻቸው ጋር በመሆን ስለሰላም የሰበኩ የሰላም ተጓዦች ናቸው የዛሬ ምሽት እንግዶቻችን። በነገራችን ላይ ወጣቶቹ ከሰሞኑ ደግሞ ሌላ ዙር ጉዟቸውን ጀምሯል። ሀብታሙ ስዩም ከነዚህ ወጣቶች ጋር ቆይታ አድርጎ ነበር። ወጣቶቹ ራሳቸውን ከሚያስተዋውቁበት ጥንቅሩ ይጀምራል።
እሺ፣ እኔ ዮናስ ቦስኮ ባላለሁ። የሰላም ተጓዦች ተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተክርስቲያንና እኛ በመሆን በጋራ ነው የምንሰራው።
ሶዳና ሸቱ ባላለሁ።
በዚህ ጉዞ አባልን ተጓዥን
ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ካጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞው ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድነው ከሚለውን ጀምር።
ጉዞው የሚያካልለው ከመጀመሪያ ዙር ጉዞውን ያደረግነው ያንን ጉዞ የተደረገው ከሚያዝያ 2 ከአዲስ አበባ በመጀመር አባይ በርሃ፣ ደብረ ማርቆስ፣ ጎንደር፣ ደሴና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞ ዓላማ ጉዞ ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት፣ በዘር አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቀዬው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወተ ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖት እና የተውጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች።
ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁ ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን ጉዳዮች ላይ ተጨዋወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ?
ያው እንዳልከው ረጅም ጉዞ ነው ያደረግነው። ጉዞ አድካሚ ነበር። ብዙ ነገሮች ይሆናል። ብዙ ሰዎችንም ማግኘታናል። ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለነው።
እኛ በዋናነት ተደራሽ እያደረግን የተጓዝነው የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስንነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና የበግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝነው በሄድንባቸው ገጠርም ከተማም ማህበረሰቡንም ኖርማልታች ያለውም የኢትዮጵያ ህዝብ ያገኘነው በጥሩ አቀባበል ነው። ከገበሬው ጀምሮ እስከ ወጣቱ ድረስ ምንም ችግር ሳይገጥመን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጥ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጠሩ ግን የኢትዮጵያዊ ማንነት በእያንዳንዱ በኦሮሚያም ክልል በአማራም ክልል ያገኘነው ኖርማል ይሄ የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለ የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሐሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለ።
ከነሳኸው አይቀር ዮናስ፣ በርካታ ኪሎ ሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ?
በጉዞ ያው ፈጣኙ ነገር የምርት የነበረው መጀመሪያ ላይ ጉዞን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር። ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄን ምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ። ጉዞ ስለሆነ አድካሚ ነገሮች አሉ። ያው ጠዋት ተነስቶ ረጅም ርቀት ረጅም ኪሎ ሜትር ሴቶችም ወንዶችም ስለሆነ የተጓዝ ነው። ትንሽ የመድከም ባሰብናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቀን ምክንያቶች እንጂ ከዛ በዘለለ ይሄ ነው ምንለው ከባድ ቻሌንጅ አልገጠመንም።
ሶሊያና ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶችና ጥቆማዎች ሊመጡ ይችላሉ። እንደዛ ያሉ ነገሮች ገጥመዋቸው ያውቃል? አንቺና ሌሎች ሴቶች እንዴት ታደርጋችሁ ተወጣችሁ ወደዚህ ረጅም ጉዞ ለመግባት ወሰናችሁ?
ያው የሌሎችንም ትንባልልም እኔ በበኩል ያው እንደዚህ አይነት ነገሮች ተፈጥረውብኝ ነበር። ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብ ነገር አይደለም። አገር ላይ የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅምህ እንትን የምትል አያደርግም። እና ቁጭ ብለህ ማየት አትችልም፣ ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብህ። እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለህ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረኩት እንጂ ብዙ ወደ ኋላ ሊያስቀሩ የሚችሉ ጫናዎች ነበሩ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም።
ይሄ መንገድ አድካሚ ቢሆንም አዳዲስ ነገሮች የምታውቁበት፣ ቀድሞ የነበራችሁን እይታ በመልካም የለወጡ ክስተቶችንም የምታስተናግዱበት ይሆናል ብዬ ገምታለሁ። ከልባችሁ የቀሩ ገጠመኞችን ማነሳሳት እንችል ይሆን? ዮናስ፣ ከአንተ እንጀምር።
በአጠቃላይ ጉዞ የተጀመረው ሚያዝያ 2 ነው በአዲስ አበባ እንደነገርኩ። በዛ ላይ ከሁሉም ሃይማኖት የተወጣጡ ከሃይማኖት አባቶችን ጋብዘን በብሔራዊ ቲያትር ነበረ መክፈቻውን ያደረግነው። በዛ ላይ የነበሩት የሞቲቬሽን ስፒቾች ለመንገድ አነሳስተውናል። ግን የሚያሳዝንን እና ደግሞ ከባድ የምንለው ገጠመኝ በሄድንባቸው አንዳንድ ቦታዎች የተቃጠሉ ቤቶች አይተናል። የአንዳንድ ኢትዮጵያዊ እዛ ጋር ያሉት ገበሬ፣ ምክንያቱም አንደኛው ሰው ከኛ ጋር ተጉዞ ነበር። እሱ ያው ለጉዞ ብሎ ሳይሆን ከኛ ጋር ወይ የሕክምና ጣቢያ ፈልጎ ነበር። እግረ መንገዳችንም የተገናኘ ነው። ያ ሰው እንግዲህ ምንም በማያውቀውና ግን ምስኪን አራሽ ሆኖ ነው በማያውቀው ግርግር እግሩን በጥይት የተመታው። ለዚህ ረዥም ኪሎ ሜትር ከኛ ጋር በእግር ተጉዞ ነበረ። ስለዚህ ሁላችንም አይምሮ ውስጥ የተፈጠረው ምንድን ነው? የረባ እንኳን ሰው ተመቶ ተጎድቶ እንኳን መታከሚያ በሌለበት በቅርብ መታከሚያ በሌለበት ቦታ ላይ ነው ታኮስን እየተጋደልን ያለ ነው። ያ ነገር ከልብ የሚያሳዝን ነገር ነው። ከዛ በተረፈ ግን በኛ በግል እያንዳንዱን ያረፍነው ሁሉን ነገር ለተጓዦች የሚያስፈልገውን ነገሮች ሁሉ ስንሄድ ያረፍነው በደሴ ሀገረ ስብከት፣ በካቶሊክ ሀገረ ስብከት እያንዳንዷን ምግቡን እንዳለ የነበሩብንን እስከ ማረፊያ ከመኝታ ጀምሮ እነሱ አሬንጅ አድርገውት ስለነበረ ይህን ያህል አሳዛኝ ከዚህ ከነገርኩ ውጪ በግላችን ይሄ የሚያሳዝን ነገር ነው የገጠመን። ቢሆንም ግን በግል እንደኛ ግን የጎደለን ነገር የለም። ግን ያስከፋን ነገር እቺ ነች ማለት ነው።
ሶሊያና፣ አንቺ ከልብሽ የቀረ ገጠመኝ አለሽ ወይ? በተለይ ከሴቶች ጋርም የተገናኘ ሊሆን ይችላል። በመንገድሽ የብዙ ሴቶችን አኗኗርና የተለያየ የህይወት ቀለም ለማየት እድሉን እንደምታገኝ በመገመት ነው ጥያቄ የምጠይቅሽ። ምን ከልብሽ የቀረ ገጠመኝ አለ?
ገጠመኝ የሚባለው አላውቅም፣ ግን አፋር አካባቢ የሚሰሩ ቤቶች አሉና እነዛም ቤቶች የሚሰሯቸው ሴቶች ናቸው። ያ ነገር በጣም ነው የሚገርመኝ። የሴት ልጅ ጥንካሬ ያሳየኝ ነገር ነው። ሌላ ጉዞ በምናደርግበት ጊዜ የሆነ አካባቢ ላይ ጸብ ያለበት ቦታ ነው እና የሀገር መከላከያ ሰራዊቶች ስራቸው እንዴት እየሰሩ እንደሆነ እየተገነዘብንበት ነው እና ሳይነግሩን አብረውን ነበር የተጓዙት ያን ቦታ ለማለፍ እየጠበቁን ነበር እና ይህን አላወቅንም። ልክ ያን ቦታ ተሻግረን ከጨረስን በኋላ ነው ለምን እንደመጡ አብረውን የገባን እና ይሄ ነገር ልብ ውስጥ የሚቀር ነገር ነው። እንደዚህ ነው የገጠመን።
አመሰግናለሁ። ዮናስና ሶሊያና፣ ከመለየታችን በፊት አጋሮቻችሁ ጋር ሆናችሁ ቀድማችሁ በነገራችሁን መልኩ የሰላምን አስፈላጊነት ለኢትዮጵያን ሰብካችኋል። በመጪ ዓመታት ልታደርጓቸው ያቀዳችኋቸው ለሕዝብ ጥቅም የሚውሉ እቅዶች አሏችሁ ይሆን?
የመጀመሪያ ጉዞ እንዳልንህ እንግዲህ አንተም እኛም ሁሉም የኢትዮጵያ ዜጋ ኢትዮጵያ እንደሚያውቀው ሀገራችን ተሄዳ መታልቅ አይደለችም። በአንድ ጉዞም ስለሰላም ሰብከናል ብለን አናምንም። ጅማሬ የሚጀምር ነው። አላማውን ለማሳወቅ ያህል እኛ ከሁሉም ሃይማኖት የተወጣጣን የምንም የፖለቲካ አባልም የድርጅትም ደጋፊ ሳንሆን ነው ይህን ጉዞ የምናደርገው። በቀጣይ በሁሉም ኢትዮጵያ መዳረሻ በማድረግ በአራቱም የሀገራችን ክልል የሰላምን ባንዲራ ይዘን እንጓዛለን። አላማችንም ደግሞ ልናሳውቅ የምንፈልገው ነገር ህፃናት፣ ሴቶች፣ አቅመ ደካሞች፣ ደካሞች ምንም በማያውቁበት ችግር ውስጥ ለጎዳና አልፎም ደግሞ ሴቶች ለተለያዩ ችግሮች እየተዳረጉ ስለሆነ ይህ ነገር እስከሚቆም ድረስ እንደ አንድ ኢትዮጵያዊ እንጓዛለን፣ እንቀጥላለን። ማንኛውም ኢትዮጵያዊ የሆነ ሰው ከኛ ጋር በጸሎትም በጉዞም መሳተፍ ይችላል። መጨረሻ ላይ ግን የጉዞ ከፍተኛ አድካሚና ከፍተኛ ወጪ የሚፈጅ ነበረ። ትልቁን ድርሻ እየተወጣችልን ያለችው የካቶሊክ ቤተክርስቲያን በጣም እናመሰግናለን። በሁለተኛ ዙር ለረዥም ጊዜያት የሚፈጅ የእግር ጉዞ እና የመኪና ጉዞ ለማድረግ በዝግጅት ላይ ነን።
ሶሊያና፣ ለወደፊቱ በሚኖርሽ እንቅስቃሴ ውስጥ ልታስቢባቸው ወይንም ደግሞ ልትሰሪባቸው የምትፈልጊያቸውን ሀሳቦችስ አግኝተሽ ይሆን ከዚህ ጉዞ?
አዎ፣ አንደኛ ነገር እንደወጣት ይሄን ያህል አሁን ሀገሬን እንደማላቃት ነው የተረዳሁት። እንደዚህ አይነት ጉዞ አድርጌ አላውቅም። ሁሉም ኢትዮጵያዊ እየዞረ ሀገሩን ግን በብዙ ነገር ተጠቃሚ እንደሚሆን ተረድቻለሁ። ኢትዮጵያዊ ነኝ ስትል ኢትዮጵያ ምንድን ነች ስትባል ስለሷ በሙሉ ልብ መናገር አለብን። ጉዞአችን ይቀጥላል። አሁንም ሌላ የሀገሬን ክፍል ማህበረሰብ፣ አኗኗሩ፣ ቦታዎችንም በሰላም ጉዞ ምክንያት አያለሁ እና ያለን ብለን እናስባለን። መጓዝ የሚፈልግ ሰውም ካለ ይሄ ነጻ እድል ነው። ምንም ብትሆን ሰው በመሆን ብቻ ልትጓዝበት የምችለው የተፈጠረልህ እድል ነው። በዚ አጋጣሚ የካቶሊክ ቤተክርስቲያንን በጣም ማመስገን እፈልጋለሁ እና ይህ ጉዞ ምንም አይነት ሃይማኖትንም ዘርንም የማይጠይቅ ነጻ እድል ነው እና እንደኔ ወጣት የሆኑ ሰዎች፣ ታዳጊዎችም ይህን ነገር ተካፋይ ቢሆኑ ጊዜ
ዮናስ ቦስኮ እና ሶሊያና እሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ እመኛለሁ። መልካም ምሽት ይሁንላችሁ።
እሺ፣ መልካም ምሽት። ሰላም ለ
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችን በኢትዮ ሳት እንዲሁም ደግሞ በቪኦኤ አምሃሪክ ድረ ገጽ እና በቪኦኤ አምሃሪክ ፌስቡክ ገጽ ላይ በሬዲዮ ቴሌቪዥን ታገኛቸዋላችሁ። ተከታዩ ዘገባ ደግሞ ስራ ፈጣሪ ከሆነች ወጣት ጋር ያስተዋውቀናል። ወደዛው እንሻገር። ወጣት ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ቱባ ኢትዮጵያ ዲዛይን በአዲስ አበባ ቆሻ አካባቢ ስራ ላጡ እናቶች በቤት ውስጥ የሚመረት የክር ስራን የሚያሰለጥን ሲሆን በተጨማሪም 35 ለሚሆኑ ሴቶች የስራ እድልን ፈጥሯል። ድርጅቷ ቱባ ኢትዮጵያ በቤት ውስጥ በእናቶቹ የተመረተውን ክር ከቆዳ ስራ ጋር አጣምሮ የተለያዩ ቦርሳዎችን ለገበያ ያቀርባል። ከቅድስት ተስፋዬ ጋር ያደረኩት ቆይታ እንደሚከተለው ተሰናድቷል።
በሁለት ሺ 2017 ዓ.ም ማለት በውጮቹ በእኛ በ2009 መጋቢት ላይ የኮሼ መደርመስ አደጋ ሲፈጠር ከዛ ጋር ተያይዞ የተመሰረተ ድርጅት ነው። መጀመሪያ ሲመሰረት ሀሳቡ ከአካባቢ የማይጎዳ መገበያ የሚሆን ቦርሳዎችን መስራት ነበር።
የቦርሳ አምራች ተቋም የሆነው የቱባ ኢትዮጵያ ዲዛይን መስራች ቅድስት ተስፋዬ ናት። በወቅቱ በአካባቢ ጥበቃ የማስተርስ ዲግሪ ተማሪ ስለነበረች የቆሼ መደርመስ አደጋ እንዳሳሰባትና መፍትሄ ወደ መሻቱ እንደወሰዳት ትናገራለች።
ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብ ነው የፔስታል በቆሻሻ ውስጥ መኖር ነው እና ፔስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋል እና ቆሻሻው እንዲደረመስ ምክንያት ይሆናል። ሌላው ደግሞ በባህሪው አየርም ፈሳሽን ስለማያሳልፍ በውስጡ በዝናብ እንደሚያገጥ በተለያየ ምክንያት የሚገባን ፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጥራል። ያ ደግሞ አየር ነው የሚፈልገው። ቆሻሻው ሲሸራተትና ለአየር ሲጋለጥ የመፈንዳት አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንድ አንካራም ብለን ነበር የተነሳ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎችን፣ እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዚያን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን መጀመሪያ ክርና መርፌ ነው። ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ 30% ሪሳይክል የሆነ እና 70% ጥቅም ከጥቅም የሚሰራ ክር ነው።
ይህ ስራ የሚሰራው ነዋሪነታቸው በዛ በቆሻ አካባቢ በሆኑ ስራ አጥ እናቶች ነው
እና ያንን እንደማድረግ ደግሞ የምንጠቀመው እዛ ቆሬ አካባቢ ወይም ቆሼ የተደረመሰበት አካባቢ ላይ የሚኖሩ ሴቶችን ታከር የራሳችን ታከር ናለ እሱን መሰረት ናቸው ነው። ከዛ ጥሪቃ እናቀርብላቸዋለን። እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው። አሁን ላይ ወደ 35 የሚጠጉ ሴቶች አሉ አብረው የሚሰሩ።
ቅድስት በቋሚነት 35 ሴቶች አብረዋት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች።
ሴቶች እንግዲህ ስራ አጥ ሴቶች ናቸው። የምናገኛቸው ከወረዳው ቢሮ ነው እና ሄደን እናናገራቸዋለን። ስራ አጥ ሴቶች እንፈልጋለን ብለን የስም ዝርዝራቸውን ከማድራሻቸው ይሰጡናል። ከዛ እና እንደውላቸዋለን። ሁሉም የሚያሰለጠናቸውን ሴቶች ወይም የደወልናቸው ሴቶች በሙሉ ወደኛ መጥተው ይሰራሉ ማለት አይደለም። ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡት ይችላሉ። ያው እንደ ፍላጎታቸው ነው። ግን ያው በጣም ብዙ ሰው ነው ያሰለጠነው ከመቶ ሴቶች በላይ ማለት ነው።
በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት ይህ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች።
ሴቶቹ ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠዋት ይነሱ ገና ቀባቢቻቸው ለለቶቻቸው ለምን የሚጠይቋቸው ማለት ካላቸው ባሉ ድንግልማሞች ያለሁን እኛ ጋር የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አሉ። ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ፣ ይመጣሉ፣ የቤት ስራ ይስጡ፣ ትምህርት ቤት በስራ አስከቶ ይማሩ፣ እያነበቡ ይሆን አይሆን አይረዱም። በተለይ ድንግልማሞች ሲሆኑ ማለት ነው። ምክንያቱም ጠዋት እሷ ማታ ነው የሚሰራው፣ እሷም ይደክማታል እና ልጆቿን የማየት አጋጣሚ አይኖራትም፣ የመከታተል አጋጣሚ አይኖራትም። እና ለእንደነዚህ አይነቶቹ እናቶች የስራ እድሉ ቤታቸው ድረስ ሲመጣ እና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ድረስ ሲመጡ እያነበቡ እንደሆነና እንዳልሆነ የት እንደሚሄዱ እያንዳንዱን ነገር ይከታተላል። እና ያ ለእነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማስገቡ ከሆነ ሚስቶች ከባሎች ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ነው በዛ ኢንቫይሮንመንት ውስጥ ከሚያደግ ልጅ አሁን በተለየ መለድና በዚህ በዚህ በኩል ቤታቸው ስራ ሲመጣላቸው ያንን ሰርተው ገቢ ሲያገኙ እና ከባሎቻቸው ገንዘብ ሳይቀበሉ ሲቀሩ የራሳቸውን ወጪ መሸፈን ሲችሉ ያኔ የሆነ ሰላማዊ የሆነ ኢንቫይሮንመንት ውስጥ የሆነ ልጆች የሚያድጉትና ለነገውም ለሚመጣው ትውልድ ጥሩ የሆነ
የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ የሆነችው ቅድስት ተስፋዬ በቀጣይ 5 ዓመታት ከ500 በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች። ሰኔ አርብ ምሽት መስከረም 21 2014 ዓ.ም መሰናዳችንን እዚህ ላይ ፈጸምን። እናስተናግዳችሁ አመሸነው ኤደን ገረመው በመስተንግዶ፣ ንጉሱ ሳምሬ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ነበረ። በነገው ምሽት እንገናኝ። ተናደሩ።